የአዲሲቱ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን ለርዕሰ ብሔርነት መሰየም አንድምታ የሀገሪቱን ፓርላማ አሰራርና ህገ መንግስታዊ ስርዓት የሚመለከት ውይይት ይሆናል። አሁን የሚቀጥለው ተወያዮች አቶ አማኑኤል አብርሃም በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስትር ዴኤታና አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሃን ህግ መምህር ናቸው። ያወያያቸው አሉላ ከበደ ነው።
አቶ አማኑኤል አብርሃምና አቶ ሙሉጌታ አረጋዊ እንግዶች በቅድሚያ ለጊዜያቸው አመሰግናለሁ። የኢትዮጵያ ፓርላማ በዛሬው ዕለት አምባሳደር ሳህለወርቅን የሀገሪቱ ቀጣይ ፕሬዝዳንት አድርጎ ሰይሟል። የውሳኔውን ታሪካዊነት መሰረት አድርገን አቶ አማኑኤል እስኪ የፓርላማውን ስያሜና ሂደቱን ያስረዱን። በቅድሚያ ለመሆኑ አምባሳደር ሳህለወርቅ እንዴት ተመረጡ?
የሀገሪቱ ህገ መንግስትና ህገ መንግስትን ተከትሎ በፓርላማና በፌዴሬሽን ምክር ቤቶች በሁለቱ የጋራ ስብሰባ የሚመራበት የአደረጃጀትና የአሰራር ደንብ አለ። በዚህ ደንብ መሰረት መጀመሪያ ደረጃ እጩ የሚያቀርበው አሸናፊ ፓርቲ ነው የሚሆነው። ገዢው ፓርቲ እጩን በሚያቀርብበት ጊዜ ለፓርላማ በተቻለ መጠን የነዚህ ፓርላማ የሚቀርቡ እጩ አጠቃላይ ሀገሪቷን የሚወክሉ ከመሆናቸው አንጻር በሁሉም የህብረተሰብ ክፍሎች ዘንድ ተቀባይነት ሊኖራቸው የሚችል በህገ መንግስቱ የተሰጠውን ተልእኮ በብቃት ሊወጡ የሚችሉና በዓለም አቀፍም ይሁን በሀገር ውስጥ የሚሰሩ ስራዎችን በብቃት ሊመሩ የሚችሉ አካላትን አሰባስቦ ከነዛ መካከል ባስቀመጠው መስፈርት መሰረት የገዢው ፓርቲ አመራር ከመረጠ በኋላ በጠቅላይ ሚኒስትሩ በኩል ወይም በፓርቲ ሊቀመንበር በኩል ለፓርላማና ለፌዴሬሽን የጋራ ምክር ቤቶች የሚቀርብበት አሰራር ነው ያለው። ለዚህ ደግሞ በመጀመሪያ ደረጃ እጩ የማቅረብ ስልጣን በጋራ ደንቡ ላይ የተሰጠው ለህዝብ ተወካዮች ምክር ቤት ስለሆነ በመጀመሪያ ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ወይም የፓርቲው ሊቀመንበር ለህዝብ ተወካዮች ምክር ቤት ያቀርባሉ። ለህዝብ ተወካዮች ምክር ቤት ከቀረበ በኋላ የህዝብ ተወካዮች ምክር ቤት ተከራክረው ሀሳቦች አንስተው ጥያቄ ማስተያየትም አንስተው ከተብራራላቸው በኋላ ይቀበላሉ። የህዝብ ተወካዮች ምክር ቤት ከተቀበሉ በኋላ የፌዴሬሽን ምክር ቤት አባላት እንደገና ተጠርተው ይገባሉ። ከዛ የፌዴሬሽን ምክር ቤት አባላት ደግሞ እጩ ሆነው እንዲቀርቡ የተቀበለው የህዝብ ተወካዮች ምክር ቤት ስለሆነ የህዝብ ተወካዮች ምክር ቤት ደግሞ ማብራሪያ ያቀርባል። በዛ መሰረት በሁለቱ ምክር ቤቶች የሚሰጠው አስተያየት ጥያቄና አስተያየቶች ከቀረቡ በኋላ ቤቱ በሚስማማበት መልኩ ድምፅ ይሰጣል። በድምፁ እንግዲህ አሸናፊ የሆነው የሀገሪቱ ፕሬዚደንት ሆነው ይሰየማል ማለት ነው። በዚህ መሰረት ሙሉ ድምፅ የሁለቱ ምክር ቤቶች ክብርት አምባሳደርን ለኢፌዴሪ ሪፐብሊክ ፕሬዚደንትነት መርጧቸዋል በዛሬው ዕለት።
መልካም። ለህገ መንግስታዊ ጥያቄዎች ወደ አቶ ሙሉጌታ ከመሻገሬ በፊት ባጭሩ የሚመልሱልኝ አንድ ሌላ ጥያቄ ላስከትል። ተሰናባቹ ፕሬዝዳንት ሙላቱ ተሾመ የስራ ዘመናቸው ሳይጠናቀቅ ነው አምባሳደር ሳህለወርቅ የተመረጡትና ያን ምን ቀሰቀሰው? የስራ ዘመናቸው ሳይጠናቀቅ እንዴት ይህ ምርጫ ሊካሄድ ቻለ?
ኢፌዴሪ የሪፐብሊኩ ፕሬዝዳንት አምስተኛ አመታቸው ነው። በህገ መንግስቱ መሰረት ለስድስት አመት ነው እንደ ሀገሪቷ ፕሬዝዳንት የሚመራው። ከስድስት አመት በኋላ እንደገና እሺ ሆኖ ደግሞ ለአንድ ተርም ሊመረጡ ይችላሉ። ካልሆነ ያው አሸናፊው ፓርቲ የሚያቀርበው እጩ ይቀጥላል ማለት ነው። በዚህ መሰረት አንድ አመት ይቀራቸው ነበረ። ከዛ በፊት ለመልቀቅ የግል ውሳኔያቸው ስለሆነ ራሳቸው ቢመልሱት ይሻላል ብዬ ነው የማስበው። ነገር ግን በአጠቃላይ ለውጡ በአግባቡ እንዲመራና በተጠናከረ ሁኔታ እንዲቀጥል እኔም በበኩሌ አሁን ካለውበት ኃላፊነት ለሌላ ሰው ቦታ ሰጥቼ ለውጡን ሂደት በመደገፍ አስተዋጽኦዬን ማበርከት እፈልጋለሁ የሚል ሀሳብ ነው ያቀረቡልን ለፓርላማው እና ለፌዴሬሽን ምክር ቤት። በዛ መሰረት ለገዢው ፓርቲም አስቀድሞ ያቀረቡት ጥያቄ ስለነበረ ለሁለቱ ምክር ቤቶች የቀረበው ሀሳብ ይኸው ነው።
ስለዚህ በፕሬዚዳንት ሙላቱ ተሾመ በራሳቸው ጥያቄ ነው ይህ ሂደት የተቀሰቀሰው?
በሚገባ።
አቶ ሙሉጌታ አሁን ወደ እርስዎ ልሻገር። በኢትዮጵያ ፓርላሜንታዊ አሰራር አስተዳደር ሂደት ፕሬዚዳንቱ ውስን ስልጣኖች እንዳላቸው ይታወቃል። አድማጮችን በቀጥታ እንዲረዱት ተጨባጭ ለማድረግ ፕሬዚዳንት ሳህለወርቅ ዘውዴ ምን አይነት የስራ ኃላፊነት ይጠብቃቸዋል? ህገ መንግስቱ ምን ይላል?
ህገ መንግስቱ ግልጽ ነው። በዚህ በኩል መጀመሪያ ህገ መንግስቱ መሰረት የተወካዮች ምክር ቤት ህግ ያወጣል። ያ ህግ ያው በነጋሪት ጋዜጣ ታውጆ ከመውጣቱ በፊት ለፕሬዚዳንት ይቀርባል። ፕሬዚዳንቱ ይፈርሙበታል። እዚህ ላይ ፕሬዚዳንቱ የመፈረም ግዴታ ያለባቸው ተወካዮች ምክር ቤት የሚቀርብላቸው ህግ መፈረም የማይፈልጉ ከሆነ ለ15 ቀን ይጠበቅና ካልፈረሙ ታች ሳይፈርሙበት ህግ ሆኖ ይወጣል። ስለዚህ አንድ ረቂቅ ተወካዮች ምክር ቤት የቀረበ አዋጅ ለ15 ቀን የማዘግየት ስልጣን አላቸው ማለት ነው። ሌላ ስልጣናቸው አግኝተን በውጭ ሀገሮች የሚወክሉትን አምባሳደሮች እና ሌሎች መልክተኞች በጠቅላይ ሚኒስትሩ አቅራቢነት ይሾማሉ። የውጭ ሀገር አምባሳደሮችን ይቀበላሉ። በህግ መሰረት ሚሻኖችና ሽልማቶች ይሰጣሉ። በጠቅላይ ሚኒስትሩ አቅራቢነት በህግ በተወሰነው መሰረት ከፍተኛ ውትድርና ማዕረጎችን ይሰጣሉ። ህግ በሚያዘው መሰረት ይቅርታ ያደርጋሉ ነው የሚለው። እነዚህ ናቸው እንግዲህ ስልጣኖቹ። ከዚህ ውጭ ሌላ አንቀጽ የተጠቀሰ ስልጣን ላላቸው እንኳን ኢትዮጵያ ተግባራዊ ሆኖ አያውቅም። ፓርላማ የሚፈተንበት ሰዓት አለ። አቶ አሉላ ቅድም እንዳልከው ፓርላሜንታዊ አይነት መንግስት ነው ያለ ኢትዮጵያ እና ፓርላሜንታሪያን ፎርም ኦፍ ጋቨርነንስ ሲሆን አንዳንዴ ፓርላማ ጣምራ መንግስት ሊኖረው ይችላል። የተለያዩ ፓርቲዎች የብዙሀን ፓርቲ አሰራር ስለሚያስብ ማለት ነው። እንግዲህ ኢትዮጵያ ውስጥ አንድ ፓርቲ ብቻ ስላለ የብዙሀን ፓርቲ አሰራር በፓርላማ ውስጥ ስላላየን ፓርላሜንታዊ ሲስተሙ ትክክለኛ ገጽታን ማየት አልቻለም። ምንድን ነው የሚታሰበው? በፓርላሜንታዊ ስርዓት የተለያዩ ፓርቲዎች ፓርላማ ውስጥ ይገባሉ ተብሎ ይታሰባል። ተወዳድረው እና ህዝቡ ከተለያዩ ፓርቲዎች የተለያዩ ተወካዮችን መርጦ ያስገባል። ስለዚህ ብዙ ጊዜ አንድ ፓርቲ አብዛኛው ድምፅ ማግኘት ያቅተው እና የተለያዩ ፓርቲዎች 2-3 ቅንጅት ፈጥረው አንድ ላይ ተቀናኝተው መንግስት ይይዛሉ ማለት አብዛኛው ወንበር ይይዝና እነሱ የሚፈልጉት ሰው ጠቅላይ ሚኒስትር ይሆናል። እና ይሄ ኮሊሽን ወይም ይሄ ጥምረት አንዳንዴ ችግር ሊገጥመው ይችላል። የጥምረቱ አባላት እርስ በርሳቸው ተስማምተው መቀጠል የሚያቅታቸው ጊዜ ይፈጠርና በዛ ሰዓት አንዱ ይወጣል። ሲት ከጥምረቱ አብዛኛው ወንበር መያዝ የሚችል አንድ ፓርቲ ሲጠፋ ወይም አንድ ጥምረት ሲጠፋ ፓርላማ የመፈጠን እቃ ሊገጥመው ይችላል። የህገ መንግስት ይህንን አስቦ ምን ይላል? ሲበትን ፓርላማው ፕሬዚዳንቱ ከዛ ፓርላማ ውስጥ ያሉ ፓርቲዎች የጥምረት መንግስት እንዲፈጥሩ የመጠየቅ ስልጣን አላቸው ይላል። እነዚህ ናቸው።
መልካም። መድብለ ፓርቲ በንቃት በፓርላማው በሚሳተፍበት ሁኔታ የሚኖረውን ጨምሮ ነው አቶ ሙልጌታ ያነሱት። ከዚህ ጋር ቀረብ ብሎ ሊታይ የሚችል ሌላ ጥያቄ ላስከትል። የተባበሩት መንግስታት ድርጅት የናይሮቢ ጽህፈት ቤት ዳይሬክተር ጀነራል ሆነው ላለፉት በርካታ ዓመታት ያገለገሉት አምባሳደር ሳህለወርቅ በዲፕሎማሲው ጎራ እንግዳ አይደሉም። ለበርካታ ዓመታት የሰሩ ናቸው። ይሁን እንጂ በጣም ውስን የሆኑ ኃላፊነቶች ካለው ስራ አንጻር ያልምዳቸውን መጠቀም የሚያስችል ነው ወይ? ምናልባትም ታሪካዊ በሚባለው በዚህ ውሳኔ የተሟሟቀውን ስሜት ያየነውን ይሃል ሌሎች በተጨባጭ ወሳኝ ስራዎችን ሊሰሩ የሚችሉባቸው ኃላፊነቶችን ቢቀበሉስ የሚል ጥያቄ አስተያየቶችም እየቀረቡ ነውና ለውይይት ማጫር ያህል የእርስዎን ትዝብት እንመልከት። ይሄ በቀጥታ ከህግ ጋር የተያያዘ አይደለም።
ፕሬዚዳንቷን በግል አላቃቸው ማቸውን ይቻላችን እና በሳቸው ችሎታ ላይ የሚሰፋል ስ አይኖረኝ። ግን ፕሬዚደንት ሆኖ አንድ ሰው ሲመረጥ እንኳን እሳቸው ሳጠል ሆኖ የሰሩ ፕሬዚደንት ሆኖ ለመስራት የግድ የፕሬዚደንትነት ይስራል እንግዲህ ሊኖር አይችልም። ከዚህ በፊት ፕሬዚደንት የነበረ ማለት አይቻልም። ለምሳሌ ከዚህ በፊት የነበረ የኢትዮጵያ ፕሬዚደንት ሶስት ብናያቸው አሁን ለፕሬዚደንትነት ከተመረጡት አምባሳደር የበለጠ ልምድ ነበራቸው ማለት ይገባል። በእድሜም ይሆን በልምድ ያኗ ፕሬዚደንት አቻሊ ለስራው በጣም የቀረበ ልምድ ያላቸው ይመስለኛል። አምባሳደርነት ያገለገሉ ከሆነ የፕሬዚደንት ስራ ብዙ ጊዜ ዲፕሎማሲያዊ ስራ ነው የሚመስለው፣ ኤክሴክቲቭ አይደለም ወይም ኤርትራ የመረጠም ሳይሆን ኢትዮጵያን ወክለው ከውጭ መሪዎች ጋር የመገናኘት እና ሄድ ኦፍ ስቴት ናቸው። ሄድ ኦፍ ስቴት ማለት የሀገር መሪ ብለው ይሻለኛል። እዚህ የስራ አስፈጻሚ መሪ እንደ ጠቅላይ ሚኒስትር ሳይሆን ጠቅላላ ኢትዮጵያን ወክለው ኢትዮጵያ ከሌሎች ሀገሮች ጋር በሚኖራት ግንኙነት ኢትዮጵያን ወክለው የሚሰሩ ሰው ናቸው እና እኔ አምባሳደሯ ምንም ችግር የሚገጥማቸው አይመስለኝም አሁን የጠቀስናቸው ስራዎች ለመስራት።
የቀደመ ጥያቄ ችግር ገጥማቸዋል የሚል ሳይሆን ስራው ከዚህ በላይ ልምድ አያስፈልግም የሚባልበት እንዳልሆነ ግልጽ ነው። ምንም እንኳን የሀገሪቱ ፕሬዚዳንት ቢሆኑ ቀደም ብለው የገለጿቸው ውስን ኃላፊነቶች ብቻ ከመሆናቸው አንጻር የካበተ የዲፕሎማሲ ልምዳቸው አምባሳደር ሳህለ ወርቅ ዘውዴን የበለጠ የሚሰሩበት ኃላፊነት ቢወስዱ ኖሮ የሚሉ ውይይቶች ናቸው የተጫሩት።
በእውነቱ በእርግጥ በህገ መንግስቱ የተጠቀሱ ነገሮች ትልቅ ነገር ላይ አይመስሉ ይችላሉ። የፕሬዚዳንትነት ቦታ ትልቅ ቦታ ነው ብዬ ነው ማለት ነው። ለምሳሌ የክዊን ኤግዛቤትን ይሰጥ የእንግሊዝ ሀገር የሚወከለው ለምሳሌ የውጭ ሰዎች ሲቀበሉ፣ የሀገር መሪዎች ሲቀበሉ የሚያናግሩት ፕሬዚዳንት ናቸው። ለሀገራቸው የሚያስረዱት ፕሬዚዳንት ናቸው። የሌላ ሀገር መሪዎች መጥተው ኢትዮጵያን ሲጎበኙ ወይም ኢትዮጵያ ባለስልጣናትን ሲያናግሩ የሚያገኙት ፕሬዚደንቱን ነው እና ፕሬዚደንቱ ሀገራቸውን ወክለው የሚናገሩት እና የሚያስተላልፉት መልእክት በሀገሪቱ ገጽታ ላይ ከፍተኛ አስተዋጽኦ የሚኖረው ይመስለኛል። በበኩም በደም ባልሆነ መልኩ እና በእውነት ፕሬዚዳንቷ ነጻ ሆነው በፕሬዚዳንት የሚሰሩ ህገ መንግስት የሰጣቸውነት በተግባር የሚፈጽሙበት ነጻ መድረክ የሚያገኙ ከሆነ ኃላፊነቱ ቀላል አይደለም። ባየሆን ፕሬዚደንትነት በህገ መንግስት የተቀመጠ ተቋም ነው። የፕሬዚደንት ቢሮ አለ እና ቢሮ ትልቅ ስራ ሊሰራ ይችላል። አስቻል አንዳንድ የኮንስቲቱሽናል ክራይሲስ ላይ ሊፈጠር ይችላል። ለምሳሌ ጠቅላይ ሚኒስትሩ የሚያቀርቧቸው ውሳኔዎች ፕሬዚደንት ላይ ይቀበል ይችላል። ስለዚህ ችግር የመስራ አድማቸው በጣም ይከባል ነውና ይሄ በፓርላሜንታሪያን ሲስተም የተለመደ ነው። ይሄ ሴረሞኒ የሆነ መሪ ነው ሲባል ለምሳሌ እንግሊዝ ንግስ የቻለ ብዙ ጊዜ ከፓርላማው ጋር ትግሽ በኮንቬንሽን በልጅ ለማይሆን ነው እንጂ በህገ መንግስት አሰራር ችግር የመስራ አድማቸው በጣም ከፍተኛ ነው። ለዚህም ነው የመንግስታዊ ክራይሲስ ሊፈጠር ይችላል። በሁለት በፌደራሊስት እና በፌደራል ጋቨርንመንት የሚኖረው ሪሌሽንሽፕ እንደዚህ በቀላሉ እነዚህ ግባ ምን የማይባል ስልጣን ነው የሚባል አይነት ነው። ህገ መንግስት ሙሉ በሙሉ በተግባር የሚወድገው
መልካም
ነገር ችግራችን ህገ መንግስት በተግባር ስለማረው ብዙ ጊዜ ፕሬዚዳንት ምንድን ነው የሚባሉት ምንም እኮ ስልጣን የላቸውም፣ ምንም እኮ ማድረግ አይችሉም። ዝም ብለው እንግዳ ሊቀበሉና የሚሸኝ ተደርጎ ነው የሚቀርበው። ግን ከዛ በላይ ሊሆን ይችላል።
መልካም አቶ አማኑኤል፣ ወደ እርስዎ ልመለስ። የጠቅላይ ሚኒስትሩ ቢሮ ኃላፊ አቶ ፍጹም አረጋ በትዊተር አማካኝነት ባስተላለፉ መልእክታቸው የአምባሳደር ሳህለወርቅ ለፕሬዝዳንትነት ኃላፊነት መብቃት ወይም መሰየም በአገሪቱ ውስጥ የሴቶችን ቦታ ከፍ ማድረጉን በኃላፊነት ውሳኔ መስጠት አቅማቸው ደረጃውን ከፍ ማድረግ ብቻ ሳይሆን ተቀባይነቱን ያረጋግጣል የሚል መንፈስ ያለው አስተያየት ገልጸዋል። አዲሷ ተሿሚ ፕሬዝዳንት ሳህለወርቅ ዘውዴ ራሳቸው ስለ ሰላም እጦትና ይልቁንም ደግሞ በሴቶች ላይ ስለሚያሳድረው ልዩ በደል እንዲሁም ሴቶች ለሰላም ስለሚኖራቸው ሚና ይህን ኃላፊነታቸውን በተቀበሉበት ንግግራቸው በሰጡት አስተያየት የሰላም እጦት መጀመሪያ ሴቶችን ይገፋል፣ እናም የስራ ዘመኔን ሰላም በሚረጋገጥበትና ሴቶችም ከዚያ ሰላም ተጠቃሚ በሚሆኑበት ላይ እሰራለሁ ብለዋል። የፕሬዝዳንት ሳህለወርቅ ዘውዴ መሰየም ምን አይነት አንድምታ ይኖረዋል? ምንስ አይነት ሚና ይኖረዋል ለሴቶች ይላሉ አቶ አማኑኤል?
የብቃታቸውን ጉዳይ በሚመለከት ማንም ሰው የሚያስተባብለው ጉዳይ አይደለም ያለው። በመላ ሀገሪቱ ህብረተሰቡ በከፍተኛ ደረጃ የተቀበላቸው በጣም እድለኛ ፕሬዚደንት ናቸው። ከዚህ አንጻር እሳቸው የሚሰሯቸው አራያነት የተሞላ ተግባራቸው በሙሉ በሴቶች ላይ የተዛባ አመለካከት ባላቸው ላይ ከፍተኛ ተጽዕኖ የመፍጠር አቅም አለው። እስካሁን ድረስ ከባለሙያነት ተነስተው በተለያየ አመራር ደረጃ በዲፕሎማሲ የሰሩትና ያስመዘገቡት ውጤት ደግሞ አሁን የያዙትን ኃላፊነት በከፍተኛ ኃላፊነት መንፈስና በአርአያነት ለማስፈጸም የሚያስችል መሆኑ፣ እንደገና ደግሞ ተናግረው የማሳመን ሀሳባቸውን ነጻ ሆኖ የማቅረብ ባህልና ልምድም ያካበቱ መሪ ከመሆናቸውም አንጻር በሌሎች ላይ የሚያሳድረው ተጽዕኖ ከፍተኛ ነው። በአሁኑ ሰዓት እንኳን በነበረው ንግግራቸው በዛሬው ዕለትም በየደረጃው ይሄ ለሴቶች የተሰጠው ትኩረት በከፍተኛ ደረጃ ተጠናክሮ እስከ ቀበሌ ድረስ እንዲወርድ በደንብ አሳስበዋል። አሁን የተገለጠው አስተሳሰብና መንፈስ ወደ ሁሉም ተቋማት በፓርላማም በተለያዩ አካባቢዎችን በተመሳሳይ መንጸባረቅ እንዳለበትና በተለይ ደግሞ ሴቶች በተሰማሩበት ቦታ አራያ ሆነው በመታየት የተዛባውን አመለካከት በማስተካከል በኩል የበኩላቸውን ሚና እንዲወጡ፣ ለዚህም ደግሞ የበኩላቸውን ድጋፍ እና አስፈላጊውን ሁሉ እንደሚያደርጉ ቃል ገብተዋል። ይሄ በአጠቃላይ ለኢትዮጵያ ሴቶች ትልቅ የምስራች ነው። ለኢትዮጵያ ሴቶች ወዳጆችና በተለይ ለሴቶች መብቶች የታገሉ ወዳጆችና ወገኖች በሙሉ በጋራ የሚቀበሉበትና የሚስማሙበት ሀሳብ ከመሆኑ ጋር ተያይዞ በሚቀጥሉት ዓመታት በሚሰሩ ስራዎች ሁሉ አሻራቸው ትልቅ ይሆናል የሚል እምነት ነው ያለኝ። ከዚህ ጋር ተያይዞ ገዢው ፓርቲም በውስጡ ተደጋጋሚ ውይይቶችና ክርክሮችን በማድረግ ወደዚህ አስተሳሰብ ምዕራፍ የተሸጋገረበት ጊዜም ስለሆነ ይሄን ተደምሮ ምቹ ሁኔታም አለ። አሁን ፊት የወጡ ቤት ሚኒስትሮች፣ ቤት ሚኒስትር ዴታዎች በተለያዩ ኃላፊነት ደረጃ ላይ ያሉት ደግሞ ይሄን ምቹ ሁኔታ ተጠቅሞ በሚሰሯቸው አራያነት የተላበሰ ተግባር ሌሎችም በርካታዎች በሺዎች የሚቆጠሩ በየመዋቅሩ እየሰፉ መጥተው ፍትሃዊ የሀብት ተጠቃሚነት፣ ፍትሃዊ ውክልና፣ ሁሉም ህብረተሰቦች እኩል የሚደመጡበትና ሀሳባቸውን የሚገልጹበት፣ ፍላጎታቸውን የሚያንጸባርቁበትን በአጠቃላይም የዲሞክራሲያዊ ተሳትፎንና ለዲሞክራሲ ስርዓት መጎልበት የሚኖረውን አስተዋጽኦ በከፍተኛ ደረጃ የሚያጎለብት መነሻ አድርጌ ነው የምወስደው።
መልካም ውይይቱ ይቀጥላል። የፕሬዝዳንት ሳህለወርቅ ዘውዴን በፕሬዝዳንትነት መሰየም ወይም መመረጥ ተንተርሶ ያነሳናቸውን ጥያቄዎች በየበኩላችሁ መልሳችኋል። አቶ አማኑኤል አብርሃም በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስቴር ዴኤታ፣ አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሃን ህግ መምህር። እንግዶች ሁለታችንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።